voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ30 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ።
ራስን ለማወቅ የሚደረገው የሰበብ ጉዞ በእርግጥ መቼ ይጀመራል የሚለውን ጥያቄ እንድናነሳ ይጋብዛል።
ጥበብ የትምህርት ፍሬ ሳይሆን ይልቁንም የጥበብ ባለቤት ለመሆን የሚደረግ የእድሜ ልክ ሙከራ ውጤት እንጂ የሚለው አባባል ደግሞ የሚወስደንን ርቀት ያመላክታል።
የምሽቱ ትኩረታችን የሆነው በዚያ በማለዳ እድሜ የሚጀመረውን የትምህርት መሰረት መሳካት የሚያመለክተው ቅንብራችን ከዚህ ይዛመዳል።
የኢትዮጵያ ልጆች ትምህርት የተባለው በታዳጊ ልጆች ትምህርትና በቅድመ መደበኛ ትምህርት ላይ ትኩረት ያደረገ መንግስታዊ ያልሆነ ድርጅት ነው።
በእንግሊዘኛው Early Childhood Ethiopia ይሰኛል። እናቶችን በልጆቻቸው የትምህርት ጉዳይ ለማሳተፍ ታልሞ በቅርቡ በአምስት ዩኒቨርሲቲዎች ውስጥ የተዘጋጀ መርሃ ግብር ነው።
የልጆች እድገት፣ አመጋገብ፣ ጨዋታ፣ ስነ ምግባራዊ ልምምዶች፣ የልጅነት ጊዜ፣ ባህላዊ ደንቦች፣ ልዩ ትምህርትና የመሳሰሉት ርዕሶች ይገኙበታል።
በአዲስ አበባ፣ ኮተቤ፣ ሐዋሳ፣ ጎንደርና ደብረ ታቦር ዩኒቨርሲቲዎች በተጨማሪም ባህር ዳርና አካባቢው ከተሰጠው ስልጠና ለመቃኘት ወደ አንድ ሁለቱ ጎራ እንላለን።
የልሚያቸውን አብላጫ ጊዜ ባሳለፉበት ሙያ የቋንቋዎች ታሪካዊ አመጣጥና እድገት ጥናት ከጥንታዊ ዕብራይስጥና አረብኛ፣ አማርኛና ግዕዝ በተለያዩ 8 ቋንቋዎች ለበርካታ ዓመታት ምርምር አካሂደዋል።
እቁና ጋፋው የኢትዮጵያ ቋንቋዎች የስነ ጽሑፍና የስነ መለኮት ጉዳዮች አዋቂው የፕሮፌሰር ጌታቸው ኃይሌ ሕይወትና ስራ።
ኢትዮጵያ ቋንቋዎች 1965 በጣም የሚገርመኝ ያደረጉት ነገር አለ። ምርምር ነው እስካሁን ድረስ 30 ደቂቃው የሙሉ ስብሰባ ለእኛ ነው ጉባኤ የተሰራው። ዛሬ ስለዚህ ስለ ምርምር የሚወራው እና ምናምን ስል ፈቃደ እኛን እንዳትሆኑ ነው አለ። እንዲህ አይነት ቀጥተኝነት ማልቀስ እንኳን ያኔ አሁን መጣብኝ።
ከስነ ልሳን ጀምሮ ብዙውን ጥናት ያደረጉት ነገረ መጻሕፍት ላይ ነው። የጥንታዊት መዛግብት ጥናት እንለዋለን። ፊሎሎጂ ብዙ ጊዜ የሚጠቀሱበት 5000 ያላነሱትን ዘርዝረዋል እና 7 የሚሆኑ ትልልቅ መድብሎች አውጥተዋል። ስለዚህ በመዘርዝሩ ብናያቸው ፕሮፌሰር ጌታቸው ኢትዮጵያዊ ሆኖ የግዕዝን መጽሐፍ ዘርዝሮ ገልጾ ወይም ዲስክራይብ አድርጎ ያስተዋወቀ ሌላ ሰው የለም። ሀገራቸውና ህዝባቸውን የሚወዱ እውቀትን የሚያከብሩ አባት ነበሩ ማለት ይችላለሁ።
ለምሽቱ በተሰናዳ ቅንብር ዝርዝሩን ይዘናል። ቆየት ብሎም ይቀርባል።
የአዲስ አበባው መስኮት ሲከፈትም ንጉሴ አክሊሉ በምርጫ ማግስት ወጎች የታሪክ ማስታወሻ ያገላብጣል።
እሁድ ሰኔ 20 2013 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምን ሰነበታችሁ?
ለእለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን።
አሁን እሁድ ከሆነ እለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄዱ።
ያስተልኝ እንደምን አመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ምርጫው ከተካሄደባቸው 440 የምርጫ ክልሎች መካከል እስካሁን 221 ውጤት ማሳወቃቸውን ምርጫ ቦርድ አስታወቀ። ውጤታቸውን ካሳወቁ የምርጫ ክልሎች መካከል ከ8 የማይበልጡት ሂደታቸውን አጠናቀው በቦርዱ እውቅና አግኝተዋል። የፖለቲካ ፓርቲዎች አቤቱታዎቻቸውን በሁለት ቀን ውስጥ በደብዳቤ እንዲያሳውቁም ቦርዱ ጠይቋል። የተለያዩ ችግሮች እንዳሉበት በተረጋገጠው በደቡብ ክልል በሚገኘው ቁጫ የምርጫ ክልል የድምጽ ቆጠራ እንዲቋረጥ ቦርዱ መወሰኑም ተዘግቧል። ከዜና በኋላ ዝርዝሩን ያዘ ዘገባ ከአዲስ አበባ ይቀርብበታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሱዳን ጠቅላይ ሚኒስትር አብደላ ሐምዶክን ዛሬ በቴሌፎን አነጋገሩ። በውይይታቸው በሱዳን የሰላም መስረታው ሂደት እንዲሁም የፖለቲካ የጸጥታና የኢኮኖሚ ለውጥ እርምጃዎቹ ምን ደረጃ ላይ እንዳሉ መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ያወጡት መግለጫ አመልክቷል። በተጨማሪም ስለ ቀጣናዊ መረጋጋት እንዲሁም ሱዳን ስለደረሰቻቸው የተለያዩ የሰላም ስምምነቶች ከእስራኤል ጋር መደበኛ ግንኙነት ለመጀመር የገባቸውን ቃል በተመለከተም ተወያይተዋል። ዩናይትድ ስቴትስ ጠቅላይ ሚኒስትር ሐምዶክንና በሲቪሎች የሚመራውን የሽግግር መንግስት እንደምትደግፍ ድጋሚ የውጭ ጉዳይ ሚኒስትር ብሊንከን ያረጋግጡላቸው መሆኑን የቃል አቀባዩ መግለጫ አውስቷል። ጠቅላይ ሚኒስትሩ የሱዳንን ብሔራዊ አንድነት ለማጠናከርና የተወካዮች ምክር ቤት ለመመስረት ደግሞም በሀገሪቱ የጦር ኃይል ተቋም ውስጥ የማሻሻል እርምጃዎችን ለመውሰድና ሌሎችንም ኃይሎች በጦሩ ለማካተት ፍትህና ተጠያቂነትን ተግባራዊ ለማድረግ ስለያዙት ውጥን መወያየታቸውን መግለጫው ጨምሮ አመልክቷል። በሶማሊያ ማዕከላዊ ጋልሙዱድ ክፍለ ግዛት በመትገኝ ከተማ ዛሬ ማለዳ ታጣቂዎች ባደረሱት ጥቃት በርካታ ሰዎች መገደላቸው ተዘገበ። የጸጥታ ኃይሎች ለቪኦኤ እንደገለጹት ዊስል በመትባል ከተማ ታጣቂዎችና የጸጥታ ኃይሎች ሲታኮሱ ሰላማዊ የከተማዋ ነዋሪዎች ያሉባቸው ቢያንስ 30 ሰዎች ተገድለዋል። ጽንፈኛ ታጣቂው አልሸባብ 34 የጸጥታ ኃይሎች ገድያለው በማለት ለጥቃቱ ኃላፊነት ወስዷል። በኮቪድ-19 ዜና ኢትዮጵያ ውስጥ እስከ ትናንት በነበረው ጊዜ የኮቪድ-19 ክትባት የተከተቡ ሰዎች ቁጥር 1,988,902 መድረሱን ከጤና ሚኒስቴር ዕለታዊ ሰንጠረዥ ያገኘነው መረጃ ያመለክታል። ትናንት 5307 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸው 112 ሰዎች ላይ ቫይረሱ መገኘቱንና በበሽታው ሳቢያ የ7 ሰዎች ህይወት ማለፉንም መረጃው ጨምሮ አመልክቷል። በኮቪድ ምክንያት ህይወታቸውን ያጡት ሰዎች ቁጥር እስከ ትናንት በነበረው ጊዜ 4309 መሆኑንም ነው መረጃው የሚያሳየው። በዓለም አቀፍ የኮቪድ ዜና በሀገራቸው የኮቪድ-19 አደጋ እንደቀጠለ መሆኑን የተናገሩት የህንድ ጠቅላይ ሚኒስትር ኔራንድራ ሞዲ ህዝቡ መጠራጠሩን ትቶ ሳይንቲስቶቹን በማመን ክትባቱን እንዲከተብ ተማጽኖ አቅርበዋል። ዛሬ በሀገሪቱ ከ50,000 በላይ አዲስ የቫይረሱ ተያዦች የተገኙ ሲሆን ከ1,200 በላይ ደግሞ ለህልፈት እንደተዳረጉ ነው የተገለጸው። በተለያዩ የአውሮፓ ሀገሮች ጉብኝት ላይ ያሉት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ጣሊያን ገብተዋል። በዚያ ለበርካታ ቀናት በሚያደርጉት ቆይታ ከከፍተኛ የሀገሪቱ ባለስልጣናትና ከሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር ተገናኝተው ይወያያሉ። ከቡድን 20 አባል ሀገሮች መሪዎችና ከፍተኛ ባለስልጣናትም እንደሚወያዩ ነው የተገለጸው። ዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት ውስጥ በፈረሰው የመኖሪያ ህንጻ የሞቱ ሰዎች ቁጥር 5 መድረሱ ተሰማ። ከ3 ቀናት በፊት ማያሚ ከተማ አቅራቢያ ሰርፍሳይድ የሚባል አካባቢ ከፈረሰው ባለ 12 ፎቅ ኮንዶሚኒየም ህንጻ ሰለባዎች ፍለጋ ላይ የተሰማሩ ሰራተኞች ዛሬ ቅዳሜ ጠዋት አንድ አስከሬን ማግኘታቸው ነው የተዘገበው። 156 ሰዎች አሁንም እንዳልተገኙ የማያሚ ዴድ ወረዳ ከንቲባ አስታውቀዋል። በመጨረሻም የመን ማሪብ ክፍለ ግዛት ውስጥ በመንግስት ኃይሎችና በሽምቅ ተዋጊዎች መካከል በተካሄደ ውጊያ ቢያንስ 111 ሰዎች መገደላቸው ተገለጸ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
እንደምን አመሻችሁ
ክቡራትና ክቡራን አድማጮቻችን። እሁድ ሰኔ 20 2013 ዓ.ም የራዲዮ መጽሔት ጀመራል።
የፕሮግራሙ አዘጋጅና አቅራቢዎች ህዝብ ካበላቸውና
አሉላ ከበደ ነን።
ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር ከአራት ሰዓት አብረናችሁ እናመሻለን።
አድማጮች አሁን ከኢትዮጵያ የደረሰን የምርጫ ነክ ዘገባ ይቀድማል። በኢትዮጵያ ምርጫው ከተካሄደባቸው 440 ምርጫ ክልሎች እስካሁን 221 ውጤት ማሳወቃቸውን ምርጫ ቦርድ ይፋ አድርጓል። ውጤታቸውን ካሳወቁ ምርጫ ክልሎች መካከል ከ8 የማይበልጡት ሂደቱን አጠናቀው በቦርዱ ቅና አግኝተዋል። የፖለቲካ ፓርቲዎች ያሏቸውን አቤቱታዎችም በሁለት ቀናት ውስጥ በደብዳቤ እንዲያሳውቁ ቦርዱ ጠይቋል። የተለያዩ ችግሮች እንዳሉበት በተረጋገጠው በደቡብ ክልል በሚገኘው ቁጫ የምርጫ ክልልም የድምጽ ቆጠራው እንዲቋረጥ ቦርዱ መወሰኑ ተመልክቷል። ኬኔዲ አባተ ተከታትሎታል።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 19 በሰጠው መግለጫ ድምጽ ከተሰጠባቸው የምርጫ ክልሎች አብዛኛው በምርጫ ህጉ መሰረት ዛሬ ውጤት ይፋ ማድረግ ቢጠበቅባቸው እስካሁን ውጤት ይፋ ያደረጉት ግማሽ ያህሉ ብቻ እንደሆኑ አስታውቋል። የቦርዱ የኮሙኒኬሽን ኃላፊ ሶሊያና ሽመልስ እንዳሉት በጸጥታ በቁሳቁስ እጥረትና መሰል ችግሮች ከታገዱት ውጪ ምርጫው ከተካሄደባቸው 440 ምርጫ ክልሎች ውጤት ያሳወቁት 221 ናቸው።
የድምጽ አስተያየት ሂደት ያደረግንባቸው ምርጫ ክልሎች በአጠቃላይ ከታገዱት ውጪ ያሉት 440 የሆኑ የተወካዮች ምክር ቤት መቀመጫዎች ላይ ነበረ። ስለዚህ ከሰኞ ውጪ ያለውን ቀን ብንቆጥር ዛሬ 5ኛ ቀን ነው። ስለዚህ ዛሬ በምርጫ ክልል ደረጃ ያሉ ውጤቶችን እያጠቃለሉ የመለጠፍ ስራ መጠናቀቅ ያለበት ቀን ነው ማለት ነው። በዛ መሰረት ቼክስ እናረቀ ቆይተናል። ወደ 221 የሚሆኑ የምርጫ ክልሎች ውጤቶቻቸውን የምርጫ ክልሎቻቸው ቢሮዎች ላይ ለጥፈዋል። ይህን ውጤት አሳውቀው እንግዲህ ወደኛ እየመጡ ነው ማለት ነው። እስካሁን ደሳይቲንግ 7.8 የሚሆኑ በቦርዱ ደረጃ ያለምንም ችግር ሰርቲፊኬሽን የተሰጣቸው ምርጫ ክልሎች አሉ።
ውጤት ካሳወቁት የምርጫ ክልሎች መካከል 125ቱ በኦሮሚያ ክልል የሚገኙ ሲሆን ምርጫው ከተካሄደባቸው 125 የምርጫ ክልሎች በ40ዎች የሚቆጠሩ ክልሎችን ውጤት ያሳወቀው አማራ ክልል ወደ ኋላ መቅረቱ ተገልጿል። ለዚህም የትራንስፖርት ችግር በጣቢያ ደረጃ ቆጠራ በጊዜ አለመጨረስ እንዲሁም የተጠናቀቁ ቆጠራዎችን የማጣራት ሂደት በመክንያትነት የተነሱ ነጥቦች ናቸው። በአዲስ አበባ ከ23 የምርጫ ክልሎች የ10ሩ ውጤት መታወቁ ነው የተገለጸው። በድምጽ መስጫ ወረቀቶች እጥረት ምክንያት የድምጽ መስጠት ሂደቱ ሰኔ 14 ተቋርጦባቸው በሁለተኛው ቀን ሰኔ 15ም ሂደቱ የቀጠለባቸውን የሲዳማና የጋምቤላ ምርጫ ክልሎችን ጨምሮ ሁሉም ምርጫው የተካሄደባቸው ክልሎች እስከ ነገ ውጤት ማሳወቅ እንደሚጠበቅባቸው በመግለጫው ተጠቅሷል። በፖለቲካ ፓርቲዎች በርካታ አቤቱታዎች መቅረባቸውንም ያነሱት የቦርድ የኮሙኒኬሽን ኃላፊ ሶሊያና ፓርቲዎቹ አቤቱታቸውን በሁለት ቀናት ውስጥ በጽሑፍ እንዲያሳውቁ ጠይቀዋል።
የፖለቲካ ፓርቲዎችን አቤቱታ አስመልክቶ በጣም ብዙ አቤቱታዎች ቀርበውልናል። ቦርዱ ትላንትናና ከትላንት ወዲያ ለመመርመር ጥረት ሲያደርግ ያጋጠመው አንደኛው ችግር አቤቱታዎቹ በጣም የተቆራረጡና በአንድ ምርጫ ክልል ተሰብስበው የመጡ ባለመሆናቸው አንደኛ የአቤቱታዎቹን ማግኒቲዩድ መጠን ምን አይነት ነው? ምን አይነት ጥልቅ ነው? ምርጫ ሂደቱ ላይ በተወሰነ ደረጃ ኢሬጉላሪቲዎች ያሉበት የምርጫ ሂደት ላይ ምን አይነት ተጽዕኖ ያመጣል የሚለው ለመለየት አስቸግሮታል። ስለዚህ ሁሉም ፓርቲዎች በየተወዳደሩባቸው ምርጫ ጣቢያዎችና ምርጫ ክልሎች ላይ ያጋጠማቸውን አቤቱታ በጽሑፍ ምን ምን መስፈርቶችን መያዝ እንዳለበት አንድ ጊዜ አጠቃለው እንዲያቀርቡልን በሁለት ቀን ውስጥ ጠይቀናል።
አቤቱታ የቀረበባቸው ምርጫ ክልሎች ጉዳይ አብዛኛው ከውጤት ጋር እንደሚገናኙ የተናገሩት የኮሙኒኬሽን ኃላፊዋ ቦርዱ አቤቱታዎቹን መርምሮ አስቸኳይ ውሳኔ እንደሚሰጥም ገልጸዋል። ሌላው ሶሊያና ሽመልስ በዛሬው መግለጫቸው ያነሱት ነጥብ በደቡብ ክልል በሚገኘው የቁጫ ምርጫ ክልል ሂደቱን የሚያስተጓጉሉ ችግሮች ተከስተዋል በሚል የድምጽ ቆጠራ እንዲቋረጥ ቦርዱ መወሰኑን ነው።
ቦርዱ ከሳፍ ላይ ባደረገው ውይይት በደቡብ ብሔር ብሔረሰቦችና ህዝቦች ክልል በቁጫ የምርጫ ክልል ውስጥ ይደረግ የነበረው ቆጠራ እንዲቆም ወስኗል። ይሄ እንግዲህ በጣም ከፍተኛ አቤቱታ ሲቀርብባቸው ከነበሩ ቦታዎች አንዱ ነው። ቁጫ ምርጫ ጣቢያዎች ላይ ተለያዩ ተከሰቱ የሚባሉ ነገሮች ነበሩ። ከዛ አሁን ምርጫ ክልል ላይ ደግሞ አስፈጻሚዎችም የደህንነት ስጋት በጣም ከፍተኛ ሁኔታ አለብን የሚል ባለፉት ቀናትም በከፍተኛ ሁኔታ ሲደርስ የነበረ አቤቱታ ነበር። ግን ዛሬ ደግሞ በተለየ ሁኔታ የጸጥታ ችግርም አብሮ ተቀላቅሎበት ከፍተኛ የጸጥታ ችግር መኖሩን ስለተረጋገጠ ይሄ ነገር እስኪጣራ ድረስ ቦርዱ በቁጫ ምርጫ ክልል የሚደረገው የምርጫ ክልል ደረጃ የሚደረገው ታቢሌሽን የውጤት ድመራና ቆጠራ እንዲቆም ወስኗል።
በድሬዳዋ ከተማ መስተዳደር በስድስት የምርጫ ጣቢያዎች ለክልል ምክር ቤት ድምጽ መስጫ ወረቀቶች ባለመድረሳቸው የድምጽ መስጠት ሂደት እንዳልተከናወነባቸው ቦርዱ ዛሬ ሪፖርት የደረሰው ቢሆንም በእነዚህ ጣቢያዎች የሚወዳደረው አንድ ፓርቲ ብቻ በመሆኑ በቀጣይ ድምጽ እንዳይሰጥ መወሰኑን ሶሊያና ሽመልስ ገልጸዋል። በአንድ የምርጫ ጣቢያ ግን ለፌደራል ምክር ቤትም ድምጽ እንዳልተሰጠና አጠቃላይ ውጤቱ ታይቶ በቦርዱ ውሳኔ እንደሚተላለፍም ነው የተናገሩት። ምርጫ ቦርድ ምርጫው ከተካሄደ በኋላ ባሉት 10 ቀናት ጊዜያዊ ውጤት ማሳወቅ የሚጠበቅበት ሲሆን አስገዳጅ ሁኔታዎች ከተከሰቱ ደግሞ ውጤቱን በ20 ቀናት ውስጥ ማሳወቅ እንዳለበት የምርጫ ሕጉ ይደነግጋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ማወቅ ደግሞ ይላሉ የቀድሞ አባቶች እውቀትና ብልሃት ለኑሮ ያላቸውን ፋይዳ ሲያስረብጡ።
ዛሬ ታዲያ ማወቅ ብቻውን የሚያድን አይመስልም። እንደምን ያለ ትምህርት፣ ምንስ አይነት እውቀት ያንን ያህል ወሳኝ ይመስላሉ።
የኢትዮጵያ የልጆች ትምህርት የተባለው በታዳጊ ልጆች ትምህርትና በቅድመ መደበኛ ትምህርት ላይ ትኩረት ያደረገ መንግስታዊ ያልሆነ ድርጅት ነው። በእንግሊዝኛው Early Childhood ኢትዮጵያ ይሰኛል።
በቅርቡም በአምስት ዩኒቨርሲቲዎች ውስጥ እናቶችን በልጆቻቸው የትምህርት ጉዳይ ላይ ለማሳተፍ የታለመ ዝግጅት አካሂዶ ነበር።
የልጆች እድገት፣ አመጋገብ፣ ጨዋታ፣ ስነ ምግባራዊ ልምምዶች፣ የልጅነት ጊዜ፣ ባህላዊ ደንቦች፣ ልዩ ትምህርትና የመሳሰሉት ርዕሶች ይገኙባቸዋል።
ዩኒቨርሲቲዎቹም አዲስ አበባ ላይ የአዲስ አበባ ዩኒቨርሲቲና ኮተቤ፣ የሐዋሳ፣ የጎንደርና የደብረ ታቦር ዩኒቨርሲቲዎች ሲሆኑ በተጨማሪም ባህር ዳርና አካባቢውም በስልጠናው ተካተዋል።
የባህር ዳሩን አስቀድመን ወደ አዲስ አበባ እናቀናለን።
አስቴር ምስጋናው ተከታትለዋለች።
ልጆች እንዲህ በሚቦርቁበት ስፍራ ፊደል ይቆጥራሉ፣ ተያይዞም ስብዕናቸው ይገነባል፣ ህልማቸውንም ይለያሉ። ይህ ስፍራ ደግሞ ቅድመ መደበኛ የትምህርት ፕሮግራም ነው።
የአገር መሪ ሲሆን ምንም እንደሚሰራ ይነግረኛል። ምን ስራ?
ነዋሪነታቸውን አሜሪካን ሀገር ያደረጉ በጎ አድራጊ ግለሰብ የኢትዮጵያ ልጆች ትምህርት የተባለ መንግስታዊ ያልሆነ ድርጅት በኢትዮጵያ በማቋቋም ወላጆችና ልጆች ሊኖራቸው የሚገባ የህይወት መስተጋብሮች ላይ በተለያዩ ከተሞች ስልጠና እየሰጡ ይገኛሉ። ስልጠናውን የተካፈሉ ወላጆች ለአሜሪካ ድምጽ እንደገለጹት ያለ ጥንቃቄ የምንናገራቸውም ሆነ የምናደርጋቸው ተግባሮች በልጆች አስተዳደግ ላይ አሉታዊ ተጽዕኖ እንደፈጠረ ተረድተናል ብለዋል። በባህር ዳር ከተማ በሽምብጥ አንደኛ ደረጃ ትምህርት ቤት በተጀመረው የሙከራ ፕሮጀክት ላይ ተሳታፊ የሆኑት ወይዘሮ ይዋጉዲ የሶስት ልጆች እናት መሆናቸውን ይናገራሉ። በልጆች አስተዳደግና ስብዕና ግንባታ ላይ እንዲሁም በሌሎች ተያያዥ ርዕሶች ለሁለት ሳምንታት ያህል በዚህም በተሰጠው ስልጠና ከተሳተፉ በኋላ ልጆችን እንዴት ማሳደግ እንዳለብኝ ተረድቻለሁ ብለዋል።
ስለ ህፃናት ምን ማድረግ እንዳለብን፣ ልጆች እናሳድግ እናቶች ምን መሆን እንዳለብን፣ ለህፃናት የሚያስፈልገውን ነገር ያንን ምን ማድረግ እንዳለብን፣ ባደጉ ሰዓት ደግሞ የሚመጡት ነገሮች ጉዳትም አለ ጥቅምም አለ፣ ያንን ቤተሰብ ግልጽ ሆኖ ልጆችን እስከመጨረሻው እያስረዱ እየነገሩ እውነታውን እያወቁ እንዲሄዱ ማድረግ።
ልዩነቱ ምንድን ነበር? ከስልጠናው በፊትና ከስልጠናው በኋላ ራስሽን ስትፈትሹ ምን ጉለት አገኘሽ? ምንስ ደግሞ ተጨማሪ እውቀት አገኘሽ?
ከስልጠናው በፊት እኔ በልጆቼ ላይ የሆነ ተጽዕኖ ነበር እና አሁን በስልጠናው ላይ ተማር ተምሬ ደግሞ ጥያቄ ጠየኩኝ እራሴ ምላሽ ተሰጠኛል። ልጆችን ምን ማድረግ እንዳለብኝ፣ ምን ትምህርት እንደምሰጣቸው አሁን በተሰጠኝ መሰረት ደግሞ ለልጆቼ ቀስ በቀስ እንዲህ ነው የሚሆን እንደዚህ ነው የምችለውን እየነገርኩ
ወይዘሮ ቀንብስ ጀምሮ የሁለት ልጆች እናት መሆናቸውን ይናገራሉ። እርሳቸውን በበኩላቸው ስልጣናው ለልጆቻችን በቀላሉ የህይወት መስመራቸው ለናስተካከል እንደምንችል አሳይቶናል ይላሉ።
ዶክተር ሀዋን የምትባል ከአሜሪካ መስመር በሽንት ላይ ተመክሮ እየሰራች ነው። ያ ተመክሮ ደግሞ በልጆች ላይ ሳቶ ማሳያ እየተገነባ ነው። ልጆች ራሳቸውን የሚቀይሩበት እና ወላጆች ክህሎት የሚያገኙበት ነው እና እኔ ስልጠናው ብቻ ሳይሆን ምግብ ነው የተሰጠን ማለት ትችያለሽ። ዶክተሮች ቀጥታ እየቀረቡ ነበር እንትን የሚሉት በጣም ምርጥ ስልጠና ነው የተሰጠን። ለምሳሌ እኔ ለልጆች እንዳይደላችብኝ ስለምፈልግ እኔ ብቻ ነበር ዋርኒንግ የሚሰጣቸው እንጂ እነሱን እንዲያወሩ እነሱም እኮ ያውቃሉ የሚል አመለካከት አልነበረኝ። አሁን ግን ያገኘሁት አመለካከት አንደኛ ልጆችም ከኛ በላይ እንደሚያውቁ፣ ነገር ግን አውቀው እንደሚደብቁ። የተሰጠን ስልጠና በፊልም መልኩም አለ፣ በአጋዥ መልኩም እየተሰጠን ያለ ከአንድ አመት ጀምሮ መናገር እንደሚችል በጀርባሽ ከማዘል ይልቅ በፊት ማዘል ህፃናትን እንዴት ትሪት ማድረግ እንዳለብሽ፣ ከህፃን ጀምሮ ደግሞ ህፃናት በድምጽ በብዙ ነገር በመናገር ፍላጎታቸውን በመደሰት የሚገልጹትን ነገር ከልጅነታቸው ከህፃነታቸው ጀምሮ በእድሜ ደረጃው ነው የተሰጠ። ሁሉም ልጆች ያካትቱና እንደውም ኬጅ መመረጡ በጣም አሪፍ ነው።
የሶስት ልጆች አባት ነኝ ያሉት አቶ ሻረው አቸነፍም ስልጠናውን የተከታተሉ ወላጅ ናቸው። ያገኙትን መረዳት እንዲህ ይገልጹታል።
አንደኛ ልጆች ፍቅር ማግኘት አጠቃቀም ግዴታና መብታቸው ላይ ነገ ለጥሩ ነገር እንዲጠቅማቸው ባለ ነገር ላይ ትምህርት ቤታቸው ላይ ደግሞ የሆነ መሰረት ተጀምሯል። በተለያዩ ነገሮች ላይ ይዘው ስለ አትክልት፣ ስለ ኮንቨርስ፣ ስለ ተለያዩ ነገሮች ሊፈንትልኝ ያው ቀጥሎ ደግሞ በሰርጎጆም ደግሞ ሊሰራ ነው። እሱን ባለው ነገር ነው እዚህ ቤት ያው ዛሬ ለሁለተኛ ቀናችን ነው የምንሰለጥነው ነገር እና ጥሩ ነገር ተሰጥቶነኛ ያለውን ነገር ለልጆቻችን ምን እንደምናደርግ ድሉ ተሰጥቶነ ግን ብዙማ ልጆችን ብዙ ነገር በቃ የሚጠቅመውን ነገር ሳንጠቅማቸው ብዙ ፍቅር ሳንሰጣቸው ብዙ ነገር እንደሚደርስባቸው በተለያየ ሰቤት ላይ ልጆች ይጨምሩ ለትልቆች ማለት ነው ታሪ ጀምሮ ልጆቻችን ደግሞ 12 አመት 13 አመት ጀምሮ ምን ነገር እንደሚያጋጥማቸው ሁላ እንዴት ምን ማድረግ እንዳለብን ሁላ ጥሩ ስልጠና ሰጥተውና
አቶ ደሳለው አለ የኢትዮጵያ የልጆች ትምህርት ፕሮጀክት የባህር ዳር ከተማ አስተባባሪ ናቸው። ወላጆችና ልጆች ሊኖራቸው ስለሚገባ መስተጋብር ባለፈ ህፃናት በተለይ በቅድመ መደበኛ ትምህርት ወቅት የሚውሉበት ስፍራም ለስብና ግንባታው አወንታዊ ሚና ይጫወታል ብለዋል። ለዚህም ለሞከራ በተመረጡ ትምህርት ቤቶች ውስጥ ሀገራዊ መልክ የያዙ የህፃናት መዋያ ቤቶችና ቁሳቁሶችን እያሰሩ አግኝቻቸዋለሁ።
ክላሶች ላይ መሰረታዊ ነገር መሟላት ያለባቸው አሟልተን ቢያንስ ህፃንነት ላይ መስራት የነገውን ትውልድ መቅረጽ ስለሆነ መሰረቱ ወይም ቤዙ ላይ ማሻሻል አስፈላጊ ስለሆነ በሙከራ ደረጃ እየሰራ ነው። እንግዲህ በአሁኑ ሰዓት በተለይ ወደ ውጭ ከተላፊዎች ያለው ነገር እየሰራ ነው ያለ አንደኛው የሚታየው ከዚህ አንደኛ ቤት ቤት እየሰራ ነው። የሎካል እቃዎች ነገሮች ተጠቅሞ መስራት እንደሚቻል እና እዚህ ላይ ደግሞ መማማር እንደሚቻል የምናሳይበት ነው። ወደፊት የተግባር ስራዎች ይኖራሉ። ከዛም ደግሞ የምናየው ሸድ አለ። እዛ ሸድ ላይም ወደፊት የጓሮ አትክልት ይኖረናል። የሰቡ እየሞከሩ የሚማሩበት ነገር ይኖራል። እዛ ወንበሮችና መቀመጫዎች ይኖራሉ። በዛ መሰረት ህጻናትን እየነካሱ እየሞከሩ እንዲማሩ የሚደረግበት ነገር ከዛም ባለፈ በተለይ መምህራንና ወላጆችን የማብቃ በተለይ ህጻናትን ስናስተምር ምን ማድረግና ምን መሟላት አለበት የሚለውን ለማሳየትም ስራ እንሰራለን።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርና እንግዶቿን እናመስግንና ወደ ተከታዩ እንለፍ። እስኪ ደግሞ የአዲስ አበባውን እንከታተል። ስልጠናው ላይ የተካፈሉት እናቶች ለአሜሪካ ድምጽ እንደገለጹት ሳናውቅ የምናደርጋቸው ነገሮችና የምንሰነዝራቸው ንግግሮች በልጆቻችን ቀጣይ ህይወት ላይ አሉታዊ ተጽዕኖ ሊያሳድሩ እንደሚችሉ ተረድተናል ይላሉ።
ስልጠናው ለልጆቻችን በቀላሉ የህይወት መስመራቸውን ልናስተካክል እንደምንችልም አሳይቶናል ይላሉ።
አይዳምጣው
ወይዘሮ አስረብብ ይባላሉ። በአዲስ አበባ ከተማ ውስጥ ጎሮ እየተባለ በመጠራው አካባቢ ነዋሪ ናቸው። ወይዘሮ አስረብብ ጉልት ሲጠው ብቻቸውን የሚያሳድጉት አንድ ልጅ አላቸው። በለተለት እንቅስቃሴ ውስጥ ህይወት ፊቷን ስታዞርባቸው የብስጭታቸው ማብረጃ ልጃቸው እንደሆነ ይናገራሉ።
ያንተ ባትኖር አንድ ዘመድ ተጠግቶ ያንድ ቦታ ላይ እጅ ቁጭላለሁ ምናምን የሚል ነገር ነበር ውስጥ። በምንም ሰዓት ልጅ ይዘሽ ስለማይመች ማለት እኔ የማረገው ነገር ቢኖር እንኳን ልጅ ያለ የሚል ነገር ስለሚይዝ በሌላ ነገርም ካብሰጭ ልጅ ላይ ነው። አሁን እኔ ለራሴ በራሴ ያለው ነገር በቃ ስበሰጭ ልጅን ማማረራለሁ በራሴ እንትላለሁ ማለት ነው።
ይሁንና የኢትዮጵያ የልጆች ትምህርት የተባለው መንግስታዊ ያልሆነ ድርጅት በወላጆችና በልጆች መካከል ሊኖር ስለሚገባ የህይወት መስተጋብር ላይ ስልጠና መስጠት ሲጀምር የድሉ ተጠቃሚ ሆኗል። ስልጠናውን ከወሰዱ በኋላ ልጃቸውን እንዴት ማሳደግና ስብዕናውን እንዴት መገንባት እንዳለባቸው መማራቸውን ይናገራሉ።
ህጻናት እንዴት እንደሚያዝ እኛ አሁን በሌላ ነገር ተበሳይተን ልጆች ላይ ያለንን እንደነውጣ አሁን ሳምንት ለዚህ ሰልጥነናል። አሁን የሰለጠነነው አሁን የሳምንቱ ራሱ በጣም ትምህርት ሲጀበሳል ነው። ምንም ቢሆን እንኳን በፍቅር እንዳልፈው ከመምታት በመከር አሁን ብዙ ነገር እየገባኝ ነው እየወሰድኩ ነው ማለት ነው። በጣም ጥሩ ከተማርኩት ውስጥ ትልቁ ነገር ልጁ ምንም እንደማያውቅ የልጅ እንቅላት ደግሞ ደስተኛ ሆኖ ማደግ ብቻ እንዳለበት ያን ክፉ ነገር እንዳይሰማ አርጉኛል ማለት ነው። እንዳልናገር እንዳላማረረው ረድቶኛል። እንተነው በምግብ ደረጃም አሁን ምግብ እንዲኖርም ባይኖርም ወይ በቀን ማንዴም በቀን ሁለት ጊዜም ሰዓቱን አንጠብቅም አሁንኛ የነበረው ማለት ነው። ግን ሰዓት ካለፈ በኋላ ለልጅ ቢሰጥም ጥቅም እንደሌለው ጥሩ እንዳልሆነ እንደሚጎዳ ያንንም ወስጃለሁ።
የኢትዮጵያ የልጆች ትምህርት የተባለው መንግስታዊ ያልሆነ ድርጅት በኢትዮጵያ ተወካይ ወይዘሪት መሳይት ውበት የድርጅቱን አላማ እንዴት ገልጻለች?
ድርጅታችን ዋና አላማው ህፃናት ላይ ፎከስ አድርጎ ነው የሚሰራው እና ህፃናት ትምህርታቸው ላይና እድገታቸው ላይ አጠቃላይ ሁለንተናዊ እድገታቸውን በተመለከተ የሚሰራ ግብረሰናይ ድርጅት ነው። አሁን የጀመርነው መቀመጫውን አሜሪካ ውስጥ ያደረጉ ሰዎች ናቸው የመሰረቱት እና እዚህ ሀገር ውስጥ የምንሰራቸው ስራዎች ትምህርት ቤት ከመገንባት ጀምሮ ስልጠናዎችን መስጠት፣ ሰዎች የልጆችን አስተዳደግ ትምህርታዊ የሆነ ወይም እውቀት የተሞላበት ልጆች አስተዳደግ እንዲኖራቸው ማድረግ የመሳሰሉትን እንሰራለን።
በአዲስ አበባ ጎሮ አካባቢ በራይ አጸደ ህጻናት ትምህርት ቤት ውስጥ ወላጆችን ለማሰልጠን እንደተመረጠች የምትናገረው መሳይት ስለምትሰጠው ስልጠና ይዘት ስታብራራ
ህጻናትና ወላጆች ወይም ልጆችና ቤተሰቦች ሊኖራቸው የሚገባው ግንኙነት ምን አይነት መሆን አለበት? ምክንያቱም እኛ ስንነሳ ዋና ሀሳባችን ምንድነው? በኢትዮጵያ ባህል ውስጥ በጣም ጥሩ የሚባሉ የልጅ አስተዳደግ ነገሮች አሉ ወይም የልጅ አስተዳደግ አቅሞች ይቻሉ። ስልጣናችን ስንል ወላጆች ምንም እንደማያውቁ አድርገን ወስደን አዲስ ዕውቀት ለመስጠት ሳይሆን የሚያውቁት ነገር አለ፣ በጣም ጥሩ ትክክለኛ ነገሮች አሉ፣ በዛው ልክ ደግሞ ማድረግ የሌለብን የተወሰኑ ነገሮች አሉ። ስለዚህ እነሱን ልጆቻቸው እድገት ትኩረት ሰጠው እንዲያሳድጉ እንዲያደርጉ ነው የምንፈልገው እና በመጀመሪያው ዙር ከበር ማድረግ የፈለግነው አይዲያ የልጆችና የወላጆች ጥምረት ወይም የእነሱ መስተጋብር ምን መሆን አለበት፣ ልጆች እንዴት ነው ልጆቻቸውን ትሪት ማድረግ ያለባቸው፣ እንዴት ነው የሚፈልጉትን ነገር እንዴት አድርጎ ይጠይቋቸው የሚለውን በቻል ነው መጣን እኛ ስልጠና ለማድረግ የሞከርነው በጣም ዝቅ ብለን ማለት ወላጆች ሊረዱት በሚችሉት ቋንቋ ሳይንስን ወይ እንደዚህ የእንትና ቲዮሪ እንደዚህ ይላል የእንትና አፕሮች እንደዚህ ነው አይነት የዌስተርኑን ካልቸር ሳይሆን በቻል ነው መጣን ወላጅ የሚያስፈልገው ቲዮሪውን ከምትነግሩ ይልቅ ቤት ሄደ እንደዚህ አድርግለት ለልጅ ነው ጥቅሙ ይሄ ነው የሚለውን ብታስረጁ ነው የሚሻለው። ስለዚህ ኦዲየንሳችን ወላጅ ከሆነ ድረስ ቤት ውስጥ በጣም ትንሽ የሆኑ ወተው በገንዘብ አውጥተው ሁን ቤት ውስጥ ባሉ ነገሮች በትንሽ ነገሮች እንዴት አድርገው ልጆቻቸውን ወተሻለ የእድገት ደረጃ ሁለንተናዊ እድገታቸውን ወደ ማዳበር ቤት አድርገው ይሄዳሉ የሚለውን ነው ስልጠና እየሰጠን ያለ ነው። አሁን
የኢትዮጵያ የልጆች ትምህርት የተባለው መንግስታዊ ያልሆነው ድርጅት በኢትዮጵያ ውስጥ ለምን ያህል ጊዜ ለወላጅ ስልጠና እንደሰጠና የት እየሰጠ እንደሚገኝ ወይዘሪት መሳይት አብራርታለች።
በቀን 3 ሰዓት በሳምንት 1 ቀን አድርጎ ስልጠናውን ያሁኑ ስልጠናችን 1 ወር ነው። ሐዋሳ ላይ ሐዋሳ ዩኒቨርሲቲ ሆስት ያደርጋል ወይም ሐዋሳ ዩኒቨርሲቲ የሚሰጠው አለ፣ ደብረ ታቦር ዩኒቨርሲቲ አለ፣ ከዛ ባህር ዳር ዩኒቨርሲቲ አለ፣ ጎንደር ዩኒቨርሲቲ አለ፣ እዚህ ደግሞ ኮተቤ ሜትሮፖሊታን ዩኒቨርሲቲ አለን። ከዛ ደግሞ 0102 የሚባል ሾቤል አካባቢ የሚገኝ ደግሞ ሌላም ትምህርት ቤት አለ። እነዚህ ላይ ነው በአሁኑ ይሰራል። 7 ማለት ነው፣ 3ቱ አዲስ አበባ፣ 4ቱ ደግሞ ከአዲስ አበባ ውጪ ማለት ነው።
እስካሁን ይህ ድርጅት በመጀመሪያ ዙር ለ107 ወላጆች ስልጠና ሰጥቷል። በቀጣይ ይህ ግብረሰናይ ድርጅት አሁን በተወሰኑ አካባቢዎች የጀመረውን ስለ ልጆች የወላጆች ስልጠና በመላው ሀገሪቱ ለማዳረስ እቅድ እንዳለው ወይዘሪት መሳይት ጠቅሟል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ያጠናቀረችውን ነበር የተከታተልነው። ፀሐይን እናመሰግናለን።
የእድሜያቸውን አብላጫ ጊዜ ባሳለፉበት የቋንቋዎች ታሪካዊ አመጣጥና እድገት ጥናት
ጥንታዊ ዕብራይስጥና አረብኛ፣ አማርኛና ግዕዝን ጨምሮ በተለያዩ 8 ቋንቋዎች ላይ ለበርካታ ዓመታት ምርምር አካሂደዋል። መጽሐፍና ጥናታዊ ጽሑፎችንም አሳትመዋል።
ኢትዮጵያ አያሌ ዓመታት ካስቆጠረው የክርስትና እምነት ማለዳ አንስቶ የነበሩ ሰነዶችና የግዕዝ ጥንታዊ መዛግብትን መርምረው በወጉ እንዲደራጁ አድርገዋል።
አሁን በቀደመው ፕሮግራማችን ቀጠሮ የሰጠንበት
የእውቁና ያንጋፋው የኢትዮጵያ ቋንቋዎች የስነ ጽሑፍና የስነ መለኮት ጉዳዮች አዋቂውን የፕሮፌሰር ጌታቸው ኃይሌን ሕይወትና ስራ የምንዘከርበት ቅንብር ነው። ተከታዩ
ሶስት እንግዶች ጋብዘናል። ዶክተር ፍቃድ አዘዘ በአዲስ አበባ ዩኒቨርሲቲ የአማርኛ የፎክሎርና የስነ ጽሑፍ ተባባሪ ፕሮፌሰር በመሆን ለረጅም ዓመታት ያገለገሉ ገጣሚና ደራሲ ናቸው። በአሁኑ ሰዓት በትረታ ላይ ይገኛሉ። ዶክተር ምርሻ አለኸኝ በአዲስ አበባ ዩኒቨርሲቲ የጥንታውያት መዛግብትና የቋንቋዎች ጥናት ትምህርት ክፍል የግዕዝ ተባባሪ ፕሮፌሰር፣ እንዲሁም አቶ ነቢያት አክሊሉ ደምሴ በሕክምና መድን ተቋማት በዳይሬክተርነት በማገልገል ላይ ይገኛሉ። እንግዶቼ በቅድሚያ ሁላችሁንም ለጊዜያችሁ አመሰግናለሁ። የሶስት ትውልድ ውክልና የያዘ ነው እንግድነታችሁ። ዶክተር ፍቃደ እርሶ ብጀምር፣ እርሶ የፕሮፌሰር ጌታቸው ተማሪ እንደመሆኑ በቅርበት የሚያውቋቸውን ጉዳዮች ያጋሩናል። ዶክተር ምርሻ ሶም የዶክተር ፈቃደ ተማሪ ነው። የኋለኛውን ትውልድ የሚወክለው አቶ ነቢያት በዚህ በዩናይትድ ስቴትስ ተወልዶ ያደገ ለፕሮፌሰር ጌታቸው በቤተሰብም ቅርበት ያለው ለኢትዮጵያ ቋንቋዎችና ባህል ካለው የተለየ ፍላጎት ከፕሮፌሰር ጌታቸው ጋር በቅርበት ያደርጋቸውን ጉዳዮች የመመልከት እድል ነበረኝና ሶስታችሁም ይዛችኋቸው የምትመጧቸው የተለያዩ ቁም ነገሮች ለአድማጮች እናጋራለን። ዶክተር ምርሻ በቅርቡ ለፕሮፌሰር ጌታቸው መታሰቢያ የጻፉትን ጽሑፍ የመመልከት እድል አግኝቻለሁ። ፕሮፌሰር ጌታቸው ኃይሌ ሐራሲ መጻሕፍት ይላል። እስኪ ፕሮፌሰር ጌታቸው ሰውየውን በማየት እንጀምር። እንደየ ገጠመኞቻችሁ ፕሮፌሰር ጌታቸው ኃይሌ ለእርስዎ ማን ናቸው? ዶክተር ምርሻ
እግዚአብሔር ይስጥልኝ። አሉላ ማስፈቃደ መምህሬ፣ እንደዚሁም ነቢያት እንደምን ደወላችሁ? አመሰግናለሁ። በእውነት ይህ ክብር ነው፣ ትልቅ ክብር ነው። ስለ ፕሮፌሰር ጌታቸው አሁን አንተም ለገለጽከው በእውቀት አያቴ ከሚሆኑት ጋር ጋሽ ፈቃደ መምህር ናቸው። ጋሽ ፈቃደ ደግሞ የኔ መምህር ነው። ስለዚህ ስለ እሳቸው መናገር በእውነት ሁልጊዜ ደስ ይለኛል። አሁን ብቻ አይደለም፣ በፊትም ፕሮፌሰር ጌታቸውን በአካል በተደጋጋሚ የማግኘት እድል አጋጥሞኛል። እሳቸው ወዳሉበት ኮሌጅ ቪል ወዳለው የኢትዮጵያ መጽሐፍት ባሉበት ቦታ ብዙ ጊዜ ተመላልሻለሁኝ። ነገር ግን መጀመሪያ ያገኘኋቸው በ1996 ዓ.ም በኢትዮጵያ አቆጣጠር ሃምቡርግ ከተማ በተደረገ 15ኛው ዓለም አቀፍ የኢትዮጵያ ጥናት ጉባኤ ላይ ነው። ከዛ በፊት በጽሁፋቸው ነጋሽ ፈቃደ ሲያስተምሩን በስም አውቃቸዋለሁ። ነገር ግን እዛ እንደምንገናኝ ሳስብ በጣም በጉጉት ነው የሄድኩት። አገኘኋቸው በእውነት ቀድመን እንደዚሁ እንለዋወጥ ስለነበረ በርቀት መልክ ብዙ ጊዜ አልወሰደብኝም። ትልቁ ጸጋቸው ፕሮፌሰር ጌታቸው ልጅ፣ አዋቂ፣ ጓደኛ ሳይሉ ሁሉንም የማቅረብ ትልቅ ጸጋ ያላቸው ሊቅ ነበሩ። ስለዚህ በዚያው ተገናኝተን በእውነት በመጀመሪያ ጊዜ ቢሆንም ብዙ ትምህርት ሰጥተውኛል። በወቅቱ አዘጋጀ የነበረም አንድ መጽሔት ነበረ። ለእሱም ቃለ ምልልስ አድርገን አጠር ያለ ቃለ ምልልስ እሱንም ፈንቄ ነበር የተመለስኩት። እንግዲህ ከዚያ ጊዜ ጀምሮ የበለጠ በሁለተኛ ዲግሪ ጥናቴም ወደ ግዕዝ አካባቢ ስለሆነ የኔ ብዙ ጥናቶቼ ግንኙነት እናደርግ ነበረ፣ በአካልም በመልእክት ልውውጥም በርቀት ማለት ነው። እና በዚህ ሁሉ ጊዜ እንግዲህ ብዙ ዘመን ሆነ ከ96 ዓ.ም ጀምሮ የማይለወጥ ጠባይ ያላቸው ሊቅ። በእውነት ሊቅነት እውቀት ብቻ አይደለም፣ ታናናሾችን ማስተማር፣ ታናናሾችን ማብቃት ነው። በእውነት በእሳቸው መንገድ እንድንሄድ እኔንና ጓደኞችን ብዙ ረድተውናል ማለት እንችላለሁም። በእውቀታቸው ብቻ አይደለም፣ በትህትናቸው፣ በተባባሪነታቸው በርራያቸው በእውነት በመንፈሳዊ ህይወትም ሙከራ የምናደርግ ሰዎች በመንፈሳዊ ህይወታቸውም በእውነት አርአያችን የሚሆኑ ሊቅ ናቸው። በእውቀታቸው የማይናወጽ እና ዋጅር ጠባይ ያላቸው ከሳቸው ማልፎ የተለያዩ እውቀቶች እንድናገኝ የሚያበረታቱን አባታችን ነበሩ። በስራቸው ከስነ ልሳን ጀምሮ የሚያርፉበት ጊዜ ድረስ ብዙውን ጥናት ያደረጉት ነገረ መጻሕፍት ላይ ነው። የጥንታዊት መዛግብት ጥናት እንለዋለን፣ ፊሎሎጂ። በሱ በርከት ያሉ ስራዎችን አድርገዋል። ስለዚህ ወደ እሱ እንገባለን። ነገር ግን በአጠቃላይ በጠባያቸው በትናቸው ትሁት፣ ተባባሪ፣ በጣም ርራ ያላቸው፣ መንፈሳዊ እና ሀገራቸውና ህዝባቸውን የሚወዱ እውቀትን የሚያከብሩ አባት ነበሩ ማለት እችላለሁ።
መልካም ዶክተር ፈቃደ፣ የእርስዎ እውቅና ደግሞ ከዶክተር መርሻም ወደ ኋላ ብዙ ዓመታት ይሄዳል። በተማሪነት ዘመኖ ጀምሮ የሚያውቋቸውም ለእርሶስ ፕሮፌሰር ጌታቸው ማን ናቸው? ማን ነበሩ?
እሺ፣ አመሰግናለሁ አሉላ። መርሻ እንደምን ደህና ነው? ነቢያትም እንደምናይህ ብዬ በሰላምታ ጀምር እና እኔ እንግዲህ አሁን በወጣትነቴ ኢትዮጵያ ቋንቋዎች ሆኜ የማያቸው ከ65 በፊት በኢትዮጵያ አቆጣጠር ከ1965 በፊት ከሁለተኛ ዓመት እስከ አራተኛ ዓመት ትማር ማለት ነው። እሱ አንድ ሼ ሲሆንና 65 ላይ ደግሞ በጣም የሚገርመኝ ያደረጉት ነገር አለ። በ65ቱ ሊጀምርና ጊዜ ካለ እነዛኞቹ ሌሎቹንም አንጋፋ መምህራን የሚጨምሩ የጋራ ስለሆኑ ጊዜ ካለ በኋላ መጣባቸዋለሁ። የ65ቱ ግን እኔና ደበበ ሰይፉ የተመረቅንበት ዓመተ ምሕረት ነው። 65 እንደተመረቅን ለመጀመሪያ ጊዜ በክፍለ ትምህርቱ ሁለት ምሩቅ ረዳት፣ አሁን ዛሬ ረዳት ምሩቅ ሲሉ ይገርመኛል። ረዳት ምሩቅ የሚባል ነገር አለ? ምሩቅ ይሆንና እንደ ረዳት ሰለፋል። ምሩቅ ረዳት ሆነን ተቀጠርን ሁለታችን። ከዛ የመጀመሪያውን ስብሰባ ዛሬ ተገኙ ተብለን እኛም መልእክቷ ደረሰችን በወረቀት ነች እና ተሰለፍን፣ ተገኘን ስብሰባዋል። እሳቸው ቢሮ ነበር፣ ዶክተር ጌታቸው ቢሮ። ያኔ ዶክተር ነው፣ ዶክተር ጌታቸው ቢሮ ነበረ ስብሰባው። ሊቀመንበሩ እሳቸው ነበሩ። በኋላ ተጀመረ እና በሙሉ ውይይቱ ከግማሽ ሰዓት ከላይ ነው። ምርምር ያስፈልጋል፣ ምርምር መስራት ያስፈልጋል፣ ምርምር 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 ነው የሚለው። እንዴ ይሄ ነገር እንዴት ነው? ለእኛ ነው እንዴ ስብሰባ የተጠራው? ለእኔና ለደበበ ማለት ጀመርኩና ጥያቄው ጠይቃለሁ ብዬ እጄን አወጣሁ። እሺ ፈቃድ እንዴ ለመሆኑ ምርምር 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 ነው እስካሁን ድረስ 30 ደቂቃ በሙሉ ስብሰባው ለእኛ ነው እንዴ ጉባኤ የተሰራው ነው ወይስ ዲፓርትመንቱ ሁልጊዜ ለምርምር ትኩረት የሚሰጥ ነው? እንደዛ ነው እንዳይባል ደግሞ በእርሶ ስም ይሄን ስራ ብቻ ነው ገና ያገኘ ነው፣ በዶክተር አብርሃም ስም ይሄን ያገኘ ነው፣ በገሌ ስም ይሄን ያገኘ ነው እና ምን ይሄን ያህል ብዙ እንትን ጥልቀትና ስፋት ያለው ነገር ተሰርቶ ነው ዛሬ እንደዚህ ስለ ምርምር የሚወራው እና ምናምን ስል ስማቸውን አልጠራም አሁን በህይወት ስለሌሉ ከመምህራኑ መካከል አንደኛው ምን ይላል ይሄ ሲሉ ዝም በል ብሎ ስሙን ጠሩና ፈቃደ እኛን እንዳትሆኑ ነው አሉ። ማልቀስ እንኳን ያኔ አሁን መታገኝ እንዲህ አይነት ቀጥተኝነት እኛን እንዳትሆኑ ነው። ልክ ነው፣ እኛን እንዳትሆኑ ነው። ስለዚህ እናንተ ወደ ምርምር ላይ የምታተኩሩ ገና ስትመጡ በዚህ ተቀበልናችሁ አሉ። ይሄ ብዙ ጊዜ የሚባል አይደለም። በቀጥታ በፊት ለፊት የራስህን ጓደኛ ራሱ ትልቅ ሰው ነው ስሙን ብጠራው ትልቅ ሰው በኢትዮጵያ ቋንቋዎችና ስነ ጽሁፍና ኢቭን በፖለቲካ ታሪክ ውስጥ አስተዋጽኦ የነበረው ትልቅ ሰው ነው። እሱን እንደዛ ደፍረው ብሎ እኛን እንዳትሆን ነው ብሎ ራስን መገሰጽ በ65 ዓመተ ምህረት አይታሰብም። ከዛ በኋላ ብዙ ጊዜ ታሪክ ክፍል ካሉ ጓደኞቼ ጋር ይህንን ሳነሳባቸው ረበስማ እኛ ጋር አይታሰብም ይሉ ነበረ ወዳጆች። እና እውነት ነው፣ አይታሰብም። ቀጥተኛ ሰው ነው። እኔንም በቃ ወጣትነቴን ቀጥተኛ የነበረ ይመስለኛል። ብቻ ይሄኛው አባሰው የኔን ቀጥተኝነት ካዳበሩልኝ ስብሰባዎች ይቺ አንድ አረፍተ ነገር ነች እና እስከዛሬ አብራኛለች። ለሀቁ ለእውነቱ የመቆም በሌሎችም መጽሐፍቱ ብቻ ሳይሆን ለሴራቸው በእውነት ቀጥ ያለ ሰው ነው። ደግሞ የራሱን ላጫውታችሁ ብሎም ደግሞ ስለ ራሱ ህይወት የጻፈውን ያነበበ ሰው ብዙ ነገር እዛ ይመለከታል።
መልካም ዶክተር ፈቃደ፣ ዋናውን አይነተኛ ጠባያቸውን ቀጥተኝነታቸውን የሚያሳዩ ሁኔታዎችን አምጥተዋል። ሁላችሁም የግል ገጠመኞቻችሁን እንዲሁ ታጋሩናላችሁ። አቶ ነቢያት፣ ወደ አንተ ነው የምመጣው። ወጣት ነህ፣ ወዲሁም አንተ በውይይት ውስጥ የምታነሳቸውን ነጥቦች ቅርብ እንዲያደርግ በዚህ ሰዓት ለሚከታተሉን ወጣቶች ነቢያት፣ ያንተ እውቅና ቤተሰባዊም ጭምር ነው። በመግቢያ እንዳስተዋወቅኩት የኢትዮጵያን ባህል፣ ቋንቋዎች ለመማር በምታደርጋቸው ጥረቶች ውስጥ የፕሮፌሰር ጌታቸው ድርሻ የላቀ መሆኑን በቅርቡም ባቀረብከው ንግግር ላይ ለመከታተል ችያለሁ። እስኪ ንገረን፣ አንተስ ፕሮፌሰር ጌታቸውን እንዴት ነው የምትገልጻቸው? ለአንተ ፕሮፌሰር ጌታቸው ምን አይነት ሰው ናቸው?
እሺ፣ አመሰግናለሁ ለተሰጠኝ እድል። አንተ ነው የምለው ጋሽ ጌታቸውን ከልጅነት ጀምሮ ነው የማውቀው እና መጀመሪያ ስተዋወቀው እንደውም አንተ የሚለውን አማርኛ ነበር የተጠቀምኩት እና እንደ የዘመድ አንተ የለም ብሎ ወዲያው ቅርበት እንዲሰማኝ ያደረገ ሰው ነው። ቅድም እንዳልከው ያው ቤተሰብ ነን እና እኔ እዚህ አሜሪካን ሀገር ነው ተወልጄ ያደግኩት። ነገር ግን በጣም ከፍተኛ የሆነ የአገር ፍቅርና ኢትዮጵያዊነት ስሜት አለኝ እና እንደዚህ አይነት ስሜት እንዲያድርብኝ ካደረጉት ሰዎች ውስጥ አንዱ ጋሽ ጌታቸው ኃይሌ ነው። ታውሳለሁ በልጅነት የዚህ ኦሃዮ ሰሜን ምስራቅ ኦሃዮ የሚባል አሶሲሽን ነበር። አባቴ በድቅ መንበርነት ይመራው ነበር እና በአጋጣሚ ጋሽ ጌታቸውን ጋብዘውት መጥቶ ንግግር አድርጎ ነበር እና ቁጭ ብለን አባቴ ሲያስተዋውቀው 4000 በላይ መጽሐፎች አንብቦ እንደነበረ ሲናገር በጣም ነው የደነቀኝ። ያኔ በጣም ልጅ ነኝ እና በጣም ገረመኝ። ከዛም በኋላ አማርኛም ማንበብና መጽሐፍ ከቻልኩ በኋላ አንዳንድ የጻፋቸውን ነገሮች እየተመለከትኩኝ ስለሱ በይበልጥ ለማወቅም ችዬ ነበረ። ካደግኩኝም በኋላ እየተገናኘን ብዙ ነገር ጋሽ ጌታቸው ለመማር ችያለሁ። የሰው ልጅ ቆርጦ ከተነሳ ማንኛውንም ነገር በድል አድራጊነት መወጣት እንደሚችል፣ ለአንድ ሰው ላመነበት ነገር በጽናት መቆም እንደሚታጠቅበት፣ እጅ አለመስጠትን፣ ብርታትን፣ ጽናትን ብዙ ነገር ከጋሽ ጌታቸው እንማራለን እና በቤተሰብም አካባቢ በጣም ትሁት፣ በጣም ሁሉን የሚያከብር ነው። ከልቅ እስከ ደቂቅ የሚታበይ ሰው አይደለም። ይህን ያህል እውቀት አለኝ ብሎ የሚኩራም አይደለም። ድልም ይሰጣል ከሌሎችም ለመማር ለመስማት። እና አዋቂነቱን ይበልጥ የተረዳሁት በተግባሩ ነው። በእርግጥ ከእውቀቱም ያካፍላል፣ ሆኖም ግን ደግሞ ከሌሎችም ይማራል እና በአንዳንድ መጽሐፎች ላይ ሳነብ እንደተረዳሁት በጣም አዋቂ የሆነ ሰው አለማወቁን ያምናል። ሁልጊዜ በትምህርት ዓለም ውስጥ ያለ ሰው አዳዲስ ግኝቶችን አዳዲስ ነገር ለመማር ጥረት የሚያደርግ ነው አዋቂ ሰው ማለት እና ኦፍኮርስ ጋሽ ጌታቸው ደሮሴ ታሪክ ውስጥ ማንበብና መጻፍ የሚችል ማንኛውም ሰው ጋሽ ጌታቸውን ያውቃል ብዬ ብናገር ማጋነን የሚሆን አይመስለኝም። ከፍተኛ አስተዋጽኦ አበርክቷል። ፊደል ሰራዊት በዘመቻ ውስጥ ኮሚቴውን በሊቀመንበርነት በመምራት መሀይምነት ከኢትዮጵያ እንዲጠፋ ከፍተኛ አስተዋጽኦ ያበረከተ ነው። የኢትዮጵያን ጥንታዊ ታሪክ እና ባህል እንዳይጠፋ የተለያዩ ማኑስክሪፕቶችን ዲጂታይዝ በማድረግ በጥበብና በእውቀቱ እያኖረ ነው እና ጋሽ ጌታቸው በጣም በቤተሰብ የምንወደው ሰው ነው። ከዛም ባሻገር ደግሞ እንደ ታዋቂ ሰው ደግሞ የምናከብረው የምንወደው አጎታችን ነበር። ከዚህ ዓለም በሞት በመለየቱ በጣም አዝነናል። ነገር ግን ደግሞ በስራዎቹ በጥበቡ ደግሞ ታሪኩን ስሎ ከመቀብር በላይ ይውላል የሚል አመለካከት ያለን ሁላችንም እና ጋሽ ጌታቸው አልሞተም ዘላለም ያው ነው የሚል ሀሳብ ነው ያለኝ።
መልካም ዶክተር ምርሻ፣ ወደ እርስዎ ነው የምመጣው። የፕሮፌሰር ጌታቸውን ስብዕና፣ የፕሮፌሰር ጌታቸውን ማንነት የሚያጎሉ የሚያሳዩ ገጠመኞች ጭምር ነው። እስኪ ወደ ሙያቸው ዘለቅ እንበል። ፕሮፌሰር ጌታቸው በተካኑባቸው በርካታ የእውቀት ዘርፎች ወይም የእውቀት መስኮች የጥንታውያት መዛግብት ጥናት፣ ጥንታዊ ቋንቋዎች ጥናትና ስነ ጽሁፍ፣ ስነ መለኮትና ሌሎች በርካታ ስራዎቻቸው ታትመው ሰዎች መመራመርም መረዳት የሚችሏቸውን ነገሮች ትተውልን አልፈዋል። ነቢያት እንዳለው ታዲያ ፕሮፌሰር ጌታቸው በስራዎቻቸው ትተውልን ባለፉት ታላቅ ፍሬ አልሞቱም እንዳለው፣ ዶክተር መርሻ እርሶ በቅርቡ የእሳቸውን ዜና እረፍት ተከትሎ ጻፉት ፕሮፌሰር ጌታቸው ኃይሌ ተራሴ መጽሐፍት በሚል ባቀረቡት ጽሁፍ ላይ የፕሮፌሰር ጌታቸው የምርምር ጉዞ ረጅም ነው፣ ዝማኔውም ከእርሳቸው እረፍት ጋር የሚገታ አይመስልም። አረፉ ብለን ይህንን መታሰቢያ እያደረግንላቸው ባለንበት በአሁኑ ሰዓት እንኳን በርከት ያሉ የምርምር ስራዎቻቸው ሊታተሙ በማተሚያ ቤቶችና በአሳታሚዎች እጅ ላይ ይገኛሉ። በመሆኑም ለቁጥር የሚታክተውን የኒህን ሊቅ አካዳሚያዊ ስራ እንዲህ ባለ አጭር ንግግር ቀንብቦ ማስቀመጥ አይቻልም ሲሉ ገና እጃችን የሌሉትን ስራዎቻቸውን ጨምረው ይገልጻሉ። እስኪ እንደ ባለሙያም በሙያም የሚጋሯቸው ግዝንም ጨምሮ የጥንታውያን መዛግብት ጥናታቸውንም ጨምሮ ቅድም ተከስተከስ ያደረጓቸውን ጨምሮ እስኪ ስራቸውን ደግሞ በዚህ ሰዓት ለመጀመሪያ ጊዜ ለሚከታተል ጭምር ያስተዋውቁ ዶክተር መርሻ።
አመሰግናለሁ አሉላ። እውነት ነው ፕሮፌሰር ጌታቸው በእውነት በዚህ ሀገራችን በዓለም ደረጃ በምትታወቅበት የስነ ጽሁፍ በግራሊናቸው ያልደረሱበት እንደዚሁም በአእምሮ ክንፋቸው ያልበረሩበት ያልበረበሩት ጥበብና ያልሞከሩት ፍልስፍና ያልከፈቱት የእውቀት ጎዳና የለም ማለት እችላለሁኝ። እንደምናውቀው የግዕዝ ስነ ጽሁፍ ሰፊ እውቀት፣ ፍልስፍና፣ ታሪክ ይዞ ያለ ሀገራችን በቀደሙት ሊቃውንት ተመርቶ ያለ አዝመራ ነው። ገና ያልበላ ነው፣ ብዙ ያላወቅ ነው። ነገር ግን እንደ ፕሮፌሰር ጌታቸው አይነት ሊቃውንት ደግሞ በእውነት ሌላ የሚመሳሰላቸው በሳቸው የሚተካከል ሰው አለ ብዬ አላስብም። በርቀትም ቢሆን ይህንን እውቀት ይህንን ሀብት እንድናይ አድርገውናል ማለት እችላለሁኝ። እሳቸው በስራዎቻቸውም እንደሚገለጸው የተሰማሩበት የእውቀት ዘርፍ ጥንታዊት መዛግብት ጥናት ይባላል። በላቲኑ ፊሎሎጂ የሚባል ነው። ፊሎሎጂ በየትኛውም ሰሌዳ ተጽፎ የተገኘን ጥንታዊ ጽሑፍ የሚያጠና ሳይንስ ነው። በየትኛውም ማለቴ በግድግዳም ሊሆን ይችላል፣ በእንጨት ሊሆን ይችላል፣ በብረት ሊሆን ይችላል፣ በጨርቅ ሊሆን ይችላል። ጽሑፍ ሆኖ ጥንታዊ እስከሆነ ድረስ ፊሎሎጂ ያጠናዋል። ዓላማውም የዲሲፕሊኑ ዓላማ በያ የተጻፈ ነገር መልእክቱ ምንድን ነው ብሎ መርምሮ ማውጣት ነው፣ ፈልቅቆ ማውጣት ነው። እንግዲህ በሀገራችንም እንደሚታወቀው በሌላም ሌሎች የስነ ጽሁፍ ሀብት ባላቸው ሀገሮች እንደሚታወቀው ጽሁፍ ህይወት አለው፣ ልደት አለው። ከዚያ ይወልዳል፣ ይዋለዳል፣ ይዋለዳል፣ ይዋለዳል። መጀመሪያ የተወለደው መጽሐፍ ኦሪጂናል የምንለው የመጀመሪያው ጽሁፍ ብዙ ጊዜ በጦርነት ወይም በሌላ መንገድ ሊጠፋ ይችላል። ያንን ካሉት ቅጂዎች የመጀመሪያውን መፈለግም ዓላማው ነው። ጥንቱን ማወቅ ማለት ነው፣ የፊሎሎጂ ዓላማ ነው። ሌላው ውበቱንም እንደዚሁ ማጥናት ነው። ፊሎሎጂ ይሄ ዓላማው ሆኖ አይማድ አሉት። ፊሎሎጂ የመጀመሪያው መዘርዘር ወይንም መቁጠር ማለት ነው። መዘርዘር ወይንም መቁጠር የኢኒመሬሽን የሚባለው፣ ሁለተኛው መግለጽ ወይንም ዲስክሪፕሽን የሚባል ነው። ሶስተኛው መቅዳት ወይም መገልበጥ የሚባል ነው። የመጨረሻው ማጥናት ነው። እንግዲህ በእነኚህ አራት አዕማድ ፕሮፌሰር ጌታቸው ኃይሌ ያላበረከቱበት አቅጣጫ የለም። በመዘርዝር ብናይ ብዙ ጊዜ በሚጠቀሱበት በዛ ሀገር ቀደም ባለው ጊዜ ነገር ፈቃደ እንዳሉት ገና ወጣት ተመራማሪዎች ሆነው በቤተ ክህነቱና በተወሰነ ደረጃ በቤተ መንግስቱም ከኮሌጅ ቪል ማለት ከቅዱስ ዮሐንስ ዩኒቨርሲቲ ጋር ሚኒሶታ ከሚገኘው ትብብር የገዳማቱ ያሉ መጽሐፍ ተቀድተው ወደዚያ ሄደው ነበረ። ቅጃቸው ማለት ነው በማይክሮፊል ፕሮፌሰር ጌታቸው ቻሉትን ያህል አስተዋውቀውን ያለፉት፣ ግን አሁንም እዛው ተቀምጠው የሚገኙ ብዙ መዛግብት አሉ። እነሱን ከአምስት ሺህ ያላነሱትን ዘርዝረዋል በካታሎጋቸው ማለት ነው። እና ሰባት የሚሆኑ ትልልቅ መድብሎች አውጥተዋል። ስለዚህ በመዘርዝሩ ብናያቸው ፕሮፌሰር ጌታቸው ኢትዮጵያዊ ሆኖ የግዕዝን መጽሐፍት ዘርዝሮ ገልጾ ወይም ዲስክራይብ አድርጎ ያስተዋወቀ ሌላ ሰው የለም። በተወሰነ ደረጃ ከፈረንጆች ጋር በመተባበር የተወሰኑ ስራዎች ሰርተናል። ነገር ግን ፕሮፌሰር ጌታቸው ራሳቸውን ችለው ሁሉም ሰው ሁላችንም የምንማርባቸው ስለ መጽሐፍቱ የምናውቅባቸው ካታሎግ ስሙን ይሰጣል፣ ይዘቱ ምን እንደሆነ ያብራራል፣ ይገልጻል። በውስጥ ያሉ ልዩ ልዩ እና ለጥናት የሚመቹ ነገሮችንም ይሄ ጉዳይ እዚህ መጽሐፍ ላይ አለ ብሎ ለተመራማሪዎች ያስተዋውቃል። ካታሎግ ዓላማው ይሄ ነው። ስለዚህ በዚህ ረገድ ፕሮፌሰር ጌታቸው በእውነት ሁላችንንም የሳበ መንገድ ያሳየ ጥናት ሰርተዋል ማለት ነው ካታሎግ። እሱ ብቻ አይደለም፣ ብዙ መጽሐፍትን ሲያነቡ ሲያገላብጡ ይሄ ለትውልድ ይጠቅማል፣ ለሀገር ታሪክ ይጠቅማል፣ ለሌሎች ተመራማሪዎች ይጠቅማል ያሏቸውን በልዩ በመጽሐፍትም በአጫጭር ጽሁፎችም ጥናታዊ ጽሁፎችን አሳትመውልናል። በዚህ ቅድም በጠቀስከው ጽሁፌ እንደገለጽኩት ሁለት ምንጮች አሉን የእሳቸውን ጥናት አስመልክቶ። አንደኛው የእሳቸው መጽሐፍ ነው። መጽሐፋቸው አንድ አፍታ ላውጋቸው የተባለው ከገጽ 243 እስከ 246 የራሳቸውን እንደው ቀንብበው በጣም ጥቂት አድርገው እነዚህን ሰርቻለሁ ብለው በትህትናቸው አስተዋውቀውናል። ነገር ግን ሌላ መምህራችን ደግሞ ጣሊያናዊ አሌሳንድሮ ባውዚ የሚባል ፕሮፌሰር ከሌላ ሰው ጋር ሆኖ ለሳቸው ዝክር የተዘጋጀ ቴክስት ሽሪፍት አለ፣ መድብል አለ። እሱ ላይ ጽሑፎቻቸውን ብቻ ጥናቶቻቸውን ብቻ ሰሌክትድ ብሎ የተመረጡ ብሎ ከ160 ያላነሱ ስራዎቻቸውን ዘርዝሮ አስቀምጧል። ያ አሁን እሳቸው ካረፉ በኋላ ከፕሮፌሰሩ ጋር ባለን ግንኙነት በቂ አይደለም። በተለይ እዚህ ሀገር ያሉ ጋሽ ፈቃደንም ሲያስተምሩ አብረዋቸውም ሲያስተምሩ ብዙ የጻፏቸው ጽሑፎች አሉ። በመጽሐፋቸውም የተገለጸ አንድ አፍታላውጋችን ላይ ዲያሎግ የተሰኘውን ከኔ በላይ ጋሽ ፈቃድ ያውቀዋል። የመሰረቱ ውይይት የሚደረግባቸው ጥናታዊ ነገሮች የሚቀርብበት ዲያሎግ የሚል ጆርናል እዛው ግቢ ውስጥ ጋሽ ፈቃድ የበለጠ ሊያብራራው ይችላል። እሱም መስርታ እዛ ላይ ጻፏቸው አሉ። በወቅቱ በሚታተሙ ጆርናል ምንድነው ጋዜጦች እንደ ኢትዮጵያን ሄራልድ፣ አዲስ ዘመን ያሉት ጥናቶቻቸው ገና ተሰብስበው መካተትና እኔ እርግጠኛ ነኝ ከ500 እስከ 600 የሚሆኑ ጥናቶች አሏቸው ፕሮፌሰር ጌታቸው። ስለዚህ ትራንስክራይብ በማድረግ አናላይዝ አድርጎ ተንትኖ ለትውልድ በማቅረብ ረገድም ሰፋ ያለ ስራ ሰርተዋል።
የእውቁንና ያንጋፋውን የኢትዮጵያ ቋንቋዎች ስነ ጽሑፍና ስነ መለኮት ጉዳዮች አዋቂ የፕሮፌሰር ጌታቸው ኃይሌን ሕይወትና ስራ የምንዘከርበት ቅንብር አልተቋጨም።
ቀሪውን ጨምሮ ሙሉውን በዌብና በማህበራዊ ትስስር ገጾቻችን ላይ እናኖራለን።
አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው።
አዲስ አበባ መስኮት ተከፍቷል። ንጉሴ አኪሉ ለምሽቱ ያሰናዳውን ይዞ ቀርቧል።
አድማጮች እንዴት ሰነበታችሁ? ከስድስተኛው ዙር ምርጫ በኋላ ስለ ምርጫ ማግስት ወጎች እንጨዋወታለን ብዬ ነበርና ዛሬ ያንን ልጀምር። ደርግ ከስልጣን ከመውረዱ በፊት ለአዲስ አበባ ማዘጋጃ ቤት ምክር ቤት አባላት የከንቲባ ምርጫን በተመለከተ አንድ ድል ሰጥቷቸው ነበር። የምክር ቤቱ አባላት ተሰብስበው ከንቲባ ሊሆን የሚችል አንድ ሰው ለመምረጥ 3 ሰዎችን እንዲጠቁሙ፣ እነዚያን የጠቆሟቸውን 3 ሰዎች ወደ ደርግ ጽሕፈት ቤት እንዲልኩ፣ ደርግ ከዛ ውስጥ መርጦ አንዱን ከንቲባ እንዲያደርግ ነበር። አባላቱ ተሰብስበው ግራ ቀኝ ተወያይተው ተነጋግረው ተመካክረው 3 ሰዎች መረጡ። እዚህ ላይ ቢያቆሙ ጥሩ ነበር። እንደገና ከ3 ሰዎች መካከል ደግሞ ከንቲባ ሊሆን ይችላል ብለው ያሰቡትን አንዱን ከንቲባ ብለው ሰይመው ማታ ዜናው በኢትዮጵያ ሬዲዮና ቴሌቪዥን ተነገረ። ደርጎይ ሰሙ፣ ደነገጡ። እነሱ እየጠብቁ ነበርና ነው ጥቆማውን። ከዛ በኋላ ጠዋት እንዴት ነው ይሄ ስተት ሊፈጠር የቻለው? ከጋዜጠኛው፣ ከምክር ቤቱ አባላት ወይስ መመሪያ የተሰጣቸው ሰዎች መመሪያውን በትክክል አላስተላለፉ? ጋዜጠኛው ተጠርቶ ተጠየቀ። በምርጫው ስነ ስርዓት ላይ የነበረውን በትክክል ነው እኔ የጻፍኩት፣ የተመረጡትም ከንቲባ እሳቸው ናቸው ብሎ ምስክርነቱን ሰጠ። ከኢትዮጵያ ሬዲዮ የተቀረጸው ድምጽ ይምጣ ተብሎ በስነ ስርዓቱ ላይ ሲደመጥ በትክክል ጋዜጠኛው እንዳለው ሆኖ ተገኘ። ታዲያ በዚያው ሰሞን ጋዜጠኞች ደርግ ይህንን ምድል መስጠቱ ትልቅ ነገር ነው፣ 3 ሰዎች መርጣችሁ አቅርቡ ማለቱ፣ ምክንያቱም ከ3 ሰዎች መካከል ነውና ከንቲባው የሚወጣው። ስለዚህ ደርግ ምናልባት እንደ ሚክስድ ኢኮኖሚው ዲሞክራሲውንም ከፈት ሊያረግ አስቦ ይሆን እያሉ ጋዜጠኞች አንድ ሰሞን ይህን ጉዳይ መነጋገሪያቸው አድርገውት እንደነበረ አስታውሳለሁ። ማን ይናገር የነበረ ማን ያርዳ የቀበረ ጋዜጠኛ ገዛኸኝ ጨዋ መስቀል
ለካ እኚህ ሰብሳቢው ከቤተ መንግስት ከጓድ ሊቀመንበር መንግስቱ ኃይለማርያም የተነገራቸው የቤት ስራ አለ። ያንን ተሳስተዋል። ምክንያቱም 3 አስጠቁመህ ይዘህናለ፣ መንግስት ከ3 አንዱን የሚፈልገውን ይሾማል ነበር የተባለው እና ከንቲባውን መምረጥ ማን ጠየቀህና ነው እንደዚህ ያስመረጠ እንደዚህ ያደረከው ብለው ዜና ከሰሙ በኋላ ማለት ነው እና ሲጠይቋቸው እሳቸውን ደንግጠው ጋዜጠኞቹ ናቸው እንጂ እኔ አላበላሽሁም እኔ ሁኔታውን በትክክል ነው የሰራሁት አሉ። በሬድ እናጣራታሉ። በማግስቱ ጠዋት ጓድ ጎሹ ኃይለማርያም የሚባሉ የዜና አገልግሎት ኃላፊ ያሉ እሳቸው ጋር መጡ። እኔም ከጠየቁ ማስታወሻን ይዤ አንተ ብለንደር ሰራህ እንዴት አድርገህ እንዲፋስ ታበላሻለህ ተብዬ ተወቀስኩ። ወቀሳ ብቻ ሳይሆን እርምጃው መቼም ያው እኔም ደንግጫለሁ። ያው የመሞት ያህል ነው። በዛ አንዱ ስንጠቃቀቅ ለመሆኑ አንተ ሬዲዮ ነበር ያለኝ መምሪያ ማሰች አሁ ነበር ቀርጿል። ዮናስ ገብረ ማርያም የሚባል ጋዜጠኛ አለ እሱ ቀርጾታል ለፕሮግራም ነው የሚሰራው አልኩ። ቶሎ ደወሉና አመጡት። ይዘና ተባለ ቴፑ ሲሰማ ዮናስ ገብረ ማርያም የቀረጸውና እኔ የሰራሁት ዜና ምንም ስህተት የለውም። ስለዚህ እሳቸው ስህተት መሆኑን አወቁና ሰብሳቢው በቃ ብታማክሩን ስለምን አታማክሩንም እናንተ አለ ቁጥስ ልትሆን እንደዚህ ብሎ ዜና ሲበላሽ እንዲህ ዝም ትላላችሁ ብለው በኋላ በሶስተኛው ቀን ኢንጂነር ዘውዴ ተክሉ ያው ሹመታቸው ጸድቆ ማለት ነው በሚዲያ ስለተነገረ ምንም ማድረግ አይቻልም ተብሎ ከዛ በኋላ መግለጫ ሰጡ።
አመሰግናለሁ ጋዜጠኛ ገዛኝ ጨዋ መስቀል ከንቲባ ብለን የጠቀስናቸው ኢንጂነር ዘውዴ ተክሉ ናቸው። ዘውዴ ተክሉ አዲስ አበባ መቶኛ ዓመቷን በ1979 ዓመተ ምህረት ስታከብር ከንቲባ የነበሩ ናቸው። ኢንጂነር ዘውዴ ተክሉን በዚህ ዓመት አጋማሽ ላይ የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አበቤ እውቅና ሰጥተው ቤታቸው ድረስ ሄደው አነጋግረዋቸዋል። ዛሬ ፕሮግራሜ በዚህ አበቃ። በሌላ የምርጫ ወቅት በሚቀጥለው 15 ቀን እንገናኛለን። ደህና ሁኑ።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን። አድማጮች አሁን ወደ ስርጭታችን ማገባደጃ ከማምራታችን አስቀድሞ የሳምንቱን የራዲዮ መጽሔት ማስታወሻ እናስከትል። የውሳኔንና የልማድን ልዩ ልዩ ገጽታዎች መልከት ያደርጋል።
ራሱን ጤናማ የሚያሰኝ የአመጋገብ አይነት ከሚያዘወትሩ አንዱ አድርጎ ይመለከታል።
ለምሳሌም ያህል ዛሬ ለምሳው አሳና አትክልትና ቅጠላቅጠል የበዛው ምግብ ተመግቦ ለጤንነት የሚበጅ መሆኑንም በማሰብ በምርጫው የደስታ ስሜት አድሮቦት ይሆናል።
በዚያም ጥቂት እንደቆዩ ጣፋጭ ነገር መመገብ ሲያምሮ ያ ፍላጎቱ ሲጠራው ይሰማውታል።
ይህን ሐሳቡን ለጊዜው እዚህ ላይ ገታ ያድርጉና ከሚሰማው ስሜት ሻገር ብለው እውነታውን ጠለቅ ብለው ይመርምሩ።
በየቀኑና በየሰዓቱ ብዙ ውሳኔዎችን ብዙ አውጥተውና አውርደው የሚወስኑ ይመስሎት ይሆናል።
የቀደመውን በምሳ ምርጫው ላይ ያደረጉትን ጨምሮ እውነታው ግን እንደሚያስቡት አይደለም ይላል ጥናቱ። ምክንያት አብዛኞቹ ደርሶ አሁን የወሰዷቸው የሚመስሉ ውሳኔዎች ሳይሆኑ ውስጦ የሚከተሏቸው ልማዶች ናቸውና።
ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀናበርናቸው ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እንጋብዛለን።
የዛሬውን ግን በዚሁ ልንቋጭ ነው።
የኢሜል አድራሻችንን ለማስታወስ horn@voanews.com የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። አሁን ደውሉ።
አሁን የቀረን
አንቺ መሳይ ቆንጆ ለእኔ ሰጠኝ
ትኩስ የፈነዳው
እንዲሁም በናይል ሳት የሚያስማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እንገናኛለን።
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
እዝታ በላቸው ነን። ለአሁኑ በዚሁ ተሰናበትን። ሰላም፣
ደህና ደሩ።